ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ ሰኔ 30 2010 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ከዓለም ዙሪያ በተጠናቀሩ ዜናዎች ይሆናል ዝግጅታችንን የምንከፍተው። ከዚያም በማስከተል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ሐምሌ 19 ዋሽንግተን ይገባሉ። ያቀባበላቸው ዝግጅት ግብረ ኃይል ትናንት በኢትዮጵያ ኤምባሲ የሰጠውን መግለጫ ተከታትለናል። ከዜና ቀጥሎ እናቀርባለን። ከዚያ በማስከተል በኢትዮጵያ ፖለቲካና የለውጥ ተሐድሶ እንዲሁም በሚስተዋሉ ግጭቶች ዙሪያ ትናንት አርብ የጀመርነው የሰጥ አገባ ክርክር ይቀጥላል።
መሰረታዊ የሆነ የፖለቲካ አጀንዳን ያሰላለፍ ልዩነት ስላለ ነው በአገሪቱ። እንደገና ኦፍኮርስ ማይካድሞ የተነካበት ከኃላፊነት የተነሳ ችግር አይፈጥርም ብለን ድምዳሜ አንደርስ። ይህ ግን ለአንድ አካባቢ፣ ለአንድ ፓርቲ፣ ለአንድ መስሪያ ቤት የሚሰጥ ጉዳይ ነው ብዬ አልወስደውም። እኔ
ስም መጥራት በሚዲያ ባልወድም ይሄ አሉላ የሚያውቃል እኔም የማውቀው ሁላችንም የምናውቀው ነገር ይሄ የእስቴት ሳቦቴጅ። ፕሮቴስቱን በምንመራበት በምንካሄድበት ወቅት ብዙ አይነት እንዲህ አይነት ሙከራ በአማራና በኦሮሞ መካከል ለመፍጠር በትግራይ ህዝብ ላይ ግጭት እንዲፈጠር የደህንነት አባላቶች ሲያደርጉት ነበሩ። እጅ ከፍንጅ ይዘን አሳልፈን ስንሰጣቸው ነበር።
የሰጥ አገባ ተከራካሪዎች አሉላ ሶሎሞንና ጃዋር መሐመድ ናቸው። ሌላም የለውጥ እንቅስቃሴዎች የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነት፣ ዘለቄታና የዜጎችን ሚና የሚዳስስ ውይይት እናስከትላለን።
መንኮራኩር ወደ ጨረቃ ስትሄድ በሂደት መውጣት አትችልም። አንዴ የመሬት ስበትን ተነጥቃ ማምለጥ እንችላለን። ከድህነት አዙሪትም ከችግር አዙሪትም ቀስ በቀስ ማምለጥ አይቻልም። ግዴት አፈትልቆ መውጣት ያስፈልጋል።
እኔ የሚታየኝ ጠቅላይ ሚኒስትሩ ያሳዩቸውን በጎ ፈቃዶች ህጋዊ የሆነ መሰረት እንዲኖራቸው የዲሞክራቲክ ኢንስቲትዩሽንስ ነጻነት በህግ የሚጠበቅበት ደረጃ ላይ ማድረስ የሚያስፈልግ ይመስለኛል።
ሙሐዘ ጥበባት ዲያቆን ዳንኤል ክብረትና አቶ ብርሃነ መዋ ናቸው። በዳላሱ የሰሜን አሜሪካ የኢትዮጵያውያን የስፖርት በዓል ትይዩ ገጣሚና ሰዓሊ ገብረ ክርስቶስ ደስታ የታሰቡበት ዝግጅትና ሌሎችንም ቅንብሮች እናስከትላለን። መልካም ምሽት። ወደ ዜና እንለፍ።
አድማጮች፣ ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሶማሊያ ዋና ከተማ ሞቃዲሾ ዛሬ በሀገር አስተዳደርና ደህንነት ጥበቃ ሚኒስቴር መስሪያ ቤቶች ቅጽር ግቢ ውስጥ የደረሱ ሁለት ፍንዳታዎች ከ15 ሰዎች በላይ ሲገድሉ ሌሎች ከ20 የሚበልጡ ማቁሰላቸውን ምስክሮች ተናገሩ። የመጀመሪያው ፍንዳታ የጀመረው ታጣቂዎች ከሀገር አስተዳደር ሚኒስቴር መስሪያ ቤት ህንፃ ውጪ ከባድ ፍንዳታ ካደረሱ በኋላ ነው። ከዚያም ሦስት ነውጠኞች ግቢውን ወረው ተኩስ ከፍተዋል ተብሏል። ፍንዳታው ከደረሰበት ስፍራ ጭስ በብዛት ይታይ እንደነበርም ተገልጿል። ምስክሮች እንደተናገሩት ፈጥነው የደረሱ የመንግስቱ ጸጥታ ኃይሎች የመልሶ ማጥቃት ከፍተው ለአንድ ሰዓት ያህል ከተዋጉ በኋላ ሦስቱንም ነውጠኞች ገለው አካባቢውን ተቆጣጥረዋል። ከሰለባዎቹ መካከል የመንግሥት ሠራተኞች ይገኙበታል። አንዲት ምስክር ለቪኦኤ እንደተናገረችው ቢያንስ የ10 ሰዎች አስከሬን ቅጽር ግቢ ውስጥ ወድቆ አይታለች። የሶማሊያ ማስታወቂያ ሚኒስትር ዳሂር ሙሐመድ ጌሌ ለጋዜጠኞች በሰጡት መግለጫ አሸባሪዎቹ የዛሬውን ጥቃት ያደረሱት ሲቪሎችን ለመግደል በታለመ ነው ብለዋል። ጥቃቱ የደረሰባቸው ሁለቱ የመንግሥት መሥሪያ ቤቶች ከምክር ቤቱና ከፕሬዚደንቱ ቤተ መንግሥት አቅራቢያ ይገኛሉ። አሸባሪው አልሻባብ ለጥቃቶቹ ኃላፊነት ወስዷል። ይህ በእንዲህ እንዳለ በሌላ ጥቃት ደግሞ በታችኛው ሸበሌ የቀድሞው የኮሩሌ አውራጃ ኮሚሽነር ኦስማን ሼህ አሊ ዛሬ መንገድ ዳር በተቀበረ ፈንጂ ተገለዋል። ጥቃቱ የደረሰው ባራዌ ከተማ አቅራቢያ ሲሆን ሌሎች ሦስት ሰዎችም ተጎድተዋል። አልሻባብ ይህኛውንም ጥቃት ያደረስኩ እኔ ነኝ ብሏል። ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር የተካሄዱ ውይይቶች አሳዛኝ ናቸው ያለው የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ፒዮንግያንግ የኑክሌር ጦር መሳሪያ ፕሮግራሟን እንድትሰርዝ በግሏ ለማስገደድ ትሞክራለች ሲል ዋሽንግተንን ከሷል። ስሙ ያልተገለጸ የሚኒስቴሩ ቃል አቀባይ መግለጫውን ይፋ ያደረገው ፖምፔዮ ከፒዮንግያንግ የገዢው ፓርቲ ከፍተኛ አመራሮች ጋር ለሁለት ቀናት ያደረጉትን ንግግር ካጠናቀቁ ጥቂት ሰዓታት በኋላ ነው። መግለጫው በማከልም የሁለቱ ሀገሮች ንግግር ውጤት በጣም አሳሳቢ ሆኗል፣ ምክንያቱም ወደፊት የእኛን ፍላጎት የሚጻረር አደገኛ አቅጣጫ ሊይዝ ስለሚችል ነው ብሏል። የኮሪያን ባህረ ገብ መሬት ከኑክሌር ጦር መሳሪያ ነጻ ለማድረግ ፈጣኑ መንገድ ደረጃ በደረጃ የሚካሄድ የጋራ ስምምነት ነው ሲል የመንግስቱ መገናኛ ብዙሃን አሳስቧል። ኢራን እንደ አውሮፓውያን ዘመን አቆጣጠር በ2017 እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን ኃላፊነቱን ከወሰደበት በቴህራን ከደረሰ ጥንድ የሽብር ጥቃት ጋር በተያያዘ የተፈረደባቸውን 8 ሰዎች በዛሬው ዕለት በሞት ቀጥታለች። የ2017ቱ ጥንድ ጥቃቶች የተፈጸሙት በፓርላማውና ለሟቹ መሪ ለአያቶላ ሩሆላ ሆሜይኒ መታሰቢያነት በተሠራው ቤተ ጸሎት ላይ እንደነበር ይታወሳል። በጥቃቱ 17 ሰዎች ተገድለው ሌሎች በደርዘኖች የሚገመቱ ጉዳት ደርሶባቸዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ደቡብ ምዕራብ ጃፓን ውስጥ ከባድ ዝናብ ያደረሰው የመሬት መደርመስ ተከትሎ በትንሹ 49 ሰዎች ሞተዋል፣ ሌሎች ከ47 የሚበልጡ የደረሱበት ጠፍቷል ተባለ። በሀገሪቱ የሕዝብ መገናኛ ብዙሃን ዘገባ መሠረት 1,600,000 ሰዎች ከመኖሪያቸው ተፈናቅለዋል። ሌሎች 3,100,000 ነዋሪዎች አካባቢውን እንዲለቁ ምክር የተሰጣቸው መሆኑን የጃፓን የእሳትና የተፈጥሮ አደጋ መከላከልና የመልሶ ማቋቋም መስሪያ ቤት አስታውቋል። ለ24 ሰዓት ያለማቋረጥ ሲዘንብ ቆይቶ ዛሬ ጠዋት ያበቃው ዝናብ በአብዛኛው የጎዳው ሞቶያ ከተማን ነው። ከተማው በደቡባዊ የሺኮኩ ደሴት ውስጥ ይገኛል። በመጨረሻም ስፖርት። የዓለም እግር ኳስ ዋንጫ ውድድር ወደ ፍጻሜው እየተቃረበ ነው። ሀያላን የሚባሉት ብሔራዊ ቲሞች ለሩብ ፍጻሜ እንኳ ሳይደርሱ በወጡበት በዘንድሮ ውድድር ዋንጫውን ማን ሊያነሳ እንደሚችል ከወዲሁ መተንበይ አስቸጋሪ ሆኗል። ዛሬ አሁን እየተካሄደ ያለው የአስተናጋጅ ሩሲያና ክሮኤሽያ ጨዋታ ካበቃ በኋላ ለግማሽ ፍጻሜ ያለፉት አራቱ ቲሞች ይታወቃሉ። እስካሁን ባለው ጊዜ ፈረንሳይ ኡራጓይን 2-0፣ ቤልጅየም ብራዚልን 2-1፣ ኢንግላንድ ስዊድንን 2-0 አሸንፈው ማለፋቸውን አረጋግጠዋል። በብዙዎች ግምት ክሮኤሽያ አራተኛው ኃላፊ ይሆናል። የፊታችን ማክሰኞ ፈረንሳይ ከቤልጅየም፣ ረቡዕ ኢንግላንድ ከዛሬው አሸናፊ ጋር በሁለተኛው አጋማሽ ይገናኛሉ። ሳምንት ቅዳሜ ለደረጃ፣ እሁድ ለዋንጫ የሚደረጉ ጨዋታዎች ተካሂደው የዘንድሮው 21ኛው የዓለም እግር ኳስ ዋንጫ ውድድር ይፈጸማል። አድማጮች፣ ለምሽቱ ያሉ ዜናዎች እነዚሁ ነበሩ። ወደ ቀጣይ ዝግጅቶች እናልፋለን። መልካም ምሽት።
የዓለም ዜናዎቹን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉዞ መሰናዶ ገለጻ ሰሎሞን አባተ እንደተከታተለው።
ጠቅላይ ሚኒስትር አብይ አህመድ ከፊታችን ሐምሌ 19 እስከ ሐምሌ 23 2010 ዓ ም አሜሪካ ናቸው። ጠቅላይ ሚኒስትሩ ወደ አሜሪካ የሚጓዙት ለኦፊሴላዊ የመንግሥት ጉብኝት ሳይሆን በዳያስፖራ ከሚኖረው ኢትዮጵያዊና ትውልደ ኢትዮጵያ ጋር ስለ ሀገር ሁኔታ ለመምከር መሆኑ ተገልጿል። ጠቅላይ ሚኒስትሩ በዳያስፖራ በሚኖረው ኢትዮጵያዊና ትውልደ ኢትዮጵያ ዘንድ ያላቸው ተቀባይነትና ድጋፍ በሀገር ውስጥ ካለው በምንም ያልተናነሰ መሆኑን ዛሬ እርሳቸውን ለመቀበልና ለማስተናገድ እየተደረገ ያለው ዝግጅት እማኝ ይሆናል። ቀድሞ የጥላቻ፣ የቅሬታ፣ የተቃውሞ፣ የመገፋፋት፣ የመከፋት መድረክ የነበረው ዋሽንግተን ዲሲ የሚገኘው ቁመናውና ውስጡም ያማረው የኢትዮጵያ ኤምባሲ በእውኑ የኢትዮጵያውያን ቤት ነበር ለማለት የሚደፍር የለም። የዛሬውን አምባሳደር አቶ ካሳ ተክለ ብርሃንን ጨምሮ
ይቅርባይነት፣ ፍቅር፣ ኢትዮጵያዊነት፣ ለአንድነትና መተሳሰብ ምን እንደሚመስል ዛሬ መግለጫ እየሰጠን ባለንባት ኤምባሲያችን በግልጽ ባለፉት 2 ወራቶች ውስጥ ታዝበናል፣ ተምረናል፣ ተደስተናል። እውነት ለመናገር ወደ ኤምባሲያችን መጥተው የማያውቁ ወገኖቻችን መምጣት ጀምረዋል።
ጊዜ ተገለበጠና ግንኙነቶች ተለወጡና የይቅርታ፣ የመግባባት፣ የፍቅር፣ የመነጋገር ድባብ በቤቱ ላይ የነገሰ ይመስላል። በዚህ ቤት ውስጥ መሪያቸውን ተቀብለው ለማስተናገድ በፍቅርና በጉጉት እየጠበቁ ያሉ ከ80 በላይ የተለያዩ ቡድኖችን የወከሉ ኢትዮጵያውያንና ትውልደ ኢትዮጵያ ታድመዋል። ትናንት አርብ ሰኔ 29 2010 ዓ.ም በኤምባሲው አዳራሽ ውስጥ የጠቅላይ ሚኒስትሩን መምጣት እያዘጋጀ ያለው ጥምር ግብረ ኃይል ስለ ዝግጅቱ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫው ላይ ከተገኙት መካከል ኢትዮጵያ ውስጥ ያለውን የጠቅላይ ሚኒስትሩ ጉዞ ዝግጅት ኮሚቴን የወከለ በውጭ ጉዳይ ሚኒስትር ደኤታ አምባሳደር ብርቱካን አያና የሚመራ የኮሚቴው ጸሐፊ ዲያቆን ዳንኤል ክብረትና ሌሎችም የሚገኙበት የልዑካን ቡድን ተገኝቷል። በመግለጫው መግቢያ ላይ አምባሳደር ካሳ ተክለ ብርሃን ከጠቅላይ ሚኒስትር አብይ አህመድ ቃል ጠቅሰው ነበር ንግግራቸውን የጀመሩት።
ክቡር ዶክተር አብይ አህመድ በበዓለ ሹመታቸው ከተናገሩት አንድ መልእክት በመጥቀስ ወደ መልእክቴ ለማምራት ፈልጋለሁ። በውጭ አገር የምትኖሩ ኢትዮጵያውያን ወገኖቼ፣ እያንዳንዱ ኢትዮጵያዊ ለስራም ሆነ ለትምህርት በሄደበት ሁሉ ኢትዮጵያን ተሸክሟት ይዞራል። ኢትዮጵያዊው ከኢትዮጵያ ያወጡት እንደሆነ ነው እንጂ ኢትዮጵያን ከኢትዮጵያዊ ልብ ውስጥ አታወጧትም የሚባለው ለዚህ ነው ብለው ነበር። አክለውም ሁላችሁም በታታሪነታችሁ፣ በእውቀታችሁ እና የትም በሚከተላችሁ የሀገራችሁ የጨዋነት ባህሪ የኢትዮጵያ ሴቶች እንደራሴዎች ናችሁ ብለዋል። የጠቅላይ ሚኒስትራችን ልባዊ እምነት የሆነው የሀገራችንም ወቅታዊ ጥሪ የሆነው ይህ ጥሪ በሀገራችን ታሪክ በመጪው ሐምሌ መጨረሻ ይካሄዳል ተብሎ የሚታሰበው ታላቅ ሕዝባዊ ጉባኤና ልዩ ልዩ የውይይት መርሃ ግብሮች በሀገራችን የ50 ዓመት ታሪክ ውስጥ በይዘቱም ሆነ በመጠኑ የተለየ ይሆናል ተብሎ የሚጠበቅ ነው።
ዋሽንግተን ዲሲ ላይ ሐምሌ 21 ቅዳሜ በኮንቬንሽን ሴንተር ግዙፍ ይሆናል የተባለ እንዲሁም ሐምሌ 22 እሁድ ሎስ አንጀለስ ላይ በሚደረጉት ሕዝባዊ ስብሰባዎች ላይ ሁሉም ኢትዮጵያውያንና ትውልደ ኢትዮጵያ እንዲገኙ ሚኒስትር ደኤታ ብርቱካን ጠርተዋል።
መሳተፍ የሚፈልግ ማንኛውም ኢትዮጵያዊ ትውልደ ኢትዮጵያዊ መምጣት እስከቻለ ድረስ፣ ጊዜ እስከፈቀደ ድረስ፣ አዳራሹ እስከቻለ ድረስ እንዲሳተፉ ይፈለጋል። እዚህ ፕሮግራም ላይ እንዲሳተፉ በእኛ በኮሚቴው በአገር ቤት ባለው ኮሚቴ ወይም ደግሞ ዋሽንግተን ባለው ኮሚቴ ወይም ደግሞ ሎስ አንጀለስ እና አካባቢው ባለው ኮሚቴ የዋሽንግተንም ስንል ከተለያየ ስቴትም ተሳትፎ አድርገው እያስተባበሩ ያሉ ኮሚቴዎች እንዳሉ መረጃ አለ። በእኛ ብቻ ተወስኖ በእነዚህ ኮሚቴዎች ብቻ ተወስኖ እንዳይቀር ሚዲያም የራሳቸው አስተዋጽኦ እንዲያደርጉም ታስቦም ጭምር ነው ዛሬ ሚዲያ ብሪፊንግ ለመስጠት የወሰን ነው። እንግዲህ የሚዲያ ባለቤቶች የቴሌቪዥን የሚሆን ሬዲዮ የሚሆን ፕሪንት ሚዲያ ሁላችንም ኃላፊነት አለብን። ኃላፊነት በተሞላበት መልኩ ማንም ኢትዮጵያዊ ትውልድ ኢትዮጵያዊ ይህ ፕሮግራም እንዳያመልጠው የበኩላችሁን ጥሪ እንድታስተላልፉልንም ጭምር አደራ ለማለት እፈልጋለሁ።
የኢትዮጵያው ኮሚቴ ጸሐፊ ዲያቆን ዳንኤልም ኢትዮጵያ እነሆ ለሰርግ ጠርታችኋለች አሉ።
ይሄ ፕሮግራም የኢትዮጵያ ሰርግ ነው። የተለያዩ እምነቶች፣ ጾታዎች፣ የፖለቲካ ድርጅቶች፣ አመለካከቶች፣ ከዚህ በፊት ተገናኝተው የማያውቁ ሰዎች ለአንድ ኢትዮጵያዊ ለሆነ ዓላማ የሚገናኙበት ነው። ኢትዮጵያ ሁላችንም ትፈልጋለች። ኢትዮጵያ የሁላችንም ነች። ኢትዮጵያ ለሁላችንም ነች። የሚቀር እንዳይኖር ነው ትልቁ ፍላጎት። ከዚህ ሰርግ ሳይጠራ የሚቀር መኖር የለበትም። ጠሪዋ ኢትዮጵያ ስለሆነች እኔ አልተጠራሁም፣ እኔ አልተካተትኩም፣ እኔ አልመጣሁም የሚል አይደለም የሚፈለገው። መምጣት አለብኝ ብሎ የሚመጣ፣ መኖር አለብኝ ብሎ የሚኖር፣ መስራት አለብኝ ብሎ ማንም ጠሪ አያስፈልገኝም፣ ይሄ ጉዳዩ የኔ ነው፣ ሰርጉም የኔ ነው፣ ጠሪዋም ሀገሬ ናት፣ ስለዚህ እኔ መኖር አለብኝ ብሎ ራሱን የሚያሰልፍ ዜጋ የሚያስፈልግበት ጊዜ ላይ ነው ያለ ነው።
ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉዞ መሪ ቃል ነው። በኦፊሴል የተዘጋጀውን ጋዜጣዊ መግለጫ የሚዲያና ኮሚኒኬሽንስ ኮሚቴው ሰብሳቢ አቶ አቤል ጋሼ በንባብ አሰምቷል። በአዳራሽ ውስጥ ከተገኙ ጋዜጠኞችና ተሰብሳቢዎች ጠቅላይ ሚኒስትሩ አሜሪካ በሚገኙ ጊዜ ስለ ደህንነታቸው ጥበቃ ከዩናይትድ ስቴትስ የጸጥታ አካላት ጋር እየተከናወነ ያለ ሥራ አለ ወይ፣ የጠቅላይ ሚኒስትሩ የአሜሪካ ጉዞ ከኢትዮጵያውያን ጋር ለመነጋገር የሚያደርጉት ነው መባሉ ከሀገሪቱ ባለስልጣን ጋር ጨርሶ አይገናኙም ማለት ነው? ስለ ኤችአር 128 እና የመሳሰሉ ጉዳዮች አይነጋገሩም? ጠቅላይ ሚኒስትሩ ትውልደ ኢትዮጵያ ሁሉ በቀን አንድ ብር ለሀገራቸው እንዲለግሱ ለምነዋል። ለመሆኑ የሀገሪቱ የዛሬ ጥሪት ስንት ቀን የሚወስዳት ነው? ስለ ጥሪያቸው አንገብጋቢነት ለማወቅ የሚሉና ሌሎችም ተነስተዋል። ጠቅላይ ሚኒስትሩ በሚመሩት የዋሽንግተን ዲሲው የሐምሌ 21 ጉባኤ ላይ ለመሳተፍ የሚፈልግ ሰው ሁሉ ወደ ዌብሳይት ገብቶ እንዲመዘገብ የተጠየቀው ፍተሻ ለማድረግ አለመሆኑንና የስብሰባው ቦታ ባለሥልጣናት ስለሚጠይቁ ብቻ መሆኑ ተገልጿል። ለማንኛውም ግን ልሳተፍ ብሎ የመጣ እንደማይመለስ፣ ለመግባትም አንዳችም ክፍያ የሌለው መሆኑን የመድረኩ አስተባባሪዎች አስታውቀዋል። የደህንነት ጥበቃን፣ ጠቅላይ ሚኒስትሩን አየር ጣቢያ ሄዶ መቀበልን የመሳሰሉና ሌሎችም ጉዳዮች ላይ ኮሚቴዎቹ እየሰሩ መሆናቸውንም አሳውቀዋል። ጋዜጣዊ መግለጫውና ውይይቱ በፌስቡክ ላይቭ በቀጥታ አት ቪኦኤ አምሃሪክ ላይ ተላልፏል። ገብቶ ሙሉውን ሥነ ሥርዓት የያዙትን ፋይሎች ማየት ይቻላል። ከውይይቱ በኋላ አስተያየቶቻቸውን የሰጡም ብዙ ተሳታፊዎች ነበሩ። በዚህ ዘገባ ውስጥ ያልተካተቱ ሌሎችም መልእክቶች ይዤ በሌላ ዝግጅት እመለሳለሁ። ለዛሬ በጊዜው ጥበት ምክንያት በዚህ ላብቃ። የኮሚቴዎቹን ሥራዎችም እየተከታተልኩ መልእክቶቻቸውን በተለያዩ ዘገባዎች አደርስላችኋለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ፕሮግራማችን ይቀጥላል። አሁን ደግሞ በመግቢያው ወደ አስተዋወቅ ነው የሰጥ አገባ ክርክር ይሆናል የምንዘልቀው። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች፣ የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ያተኮረ ክርክር ነው ሰጥ አገባ ለምሽቱ የያዘው። ሁለቱ ተከራካሪዎች የኦሮሞ ሚዲያ ኔትወርክ ዲሬክተር አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰሎሞን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንትናው ምሽት ምጥን ዝግጅቱ ለአቶ ጃዋር መሐመድ ባነሳለትና ለዛሬ ምሽት በንጥልጥል ባደረው ጥያቄ ይንደረደራል።
አቶ ጃዋር፣ በአቶ አሉላ በኩል የቀረቡትን ሀሳቦች ሰምተዋል። ሁሉም ኃላፊነቶች ለአንድ ወገን ብቻ መሰጠት የለበትም ነው ያሉት። ወደ ኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። እስካሁን እየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? አቶ ጃዋር፣
ዝም ብለን እኮ ከምድር ተነስተን እያላከክን ያለነው ነገር አይደለም። ይሄንን ለውጥ እየተቃወመ በግልጽ እየተናገሩ ያሉት የህወሀት ቀድሞና የአሁን አመራሮች ናቸው። በግልጽ ይሄን ነገር ሲያብጠለጥሉና ለውጡ ሲያብጠለጥሉ እንዳውም ልንታገለው ልንቀለበሰው ይገባል ሲሉ የነበሩት እነ ስዩም መስፍን ናቸው፣ እነ ጀኔራል ተገረ ብርሃን ናቸው። ከዛም አልፎ አሁን በቅርቡ የተሻለ ነገር ይሻላል ብለን ጠብቀው ዶክተር ደብረጽዮንም ይሄንኑ ሲገፋ ነው እያለ ያለ ነው። በነገራችን ላይ የህወሀትን በሙሉ አይደለም እያልኩ ያለሁት አይደለም የትግራይን ህዝብ፣ በህወሀት ውስጥ ያለ የቀድሞ ተጠቃሚ የነበረ በስልጣን ላይ ያለ ቡድን ይሄንን ነገር በግልጽ እየተቃወመ ነው ያለው። ለምሳሌ በደቡብም ሆነ በቤኒሻንጉል በተለያየ ቦታ የነበሩ ግጭቶች ዝም ብለው የተነሱ እንዳልሆኑ ብዙ የሚጠቁሙ ነገሮች አሉ። በአይዲዮሎጂ በደንብ ተዘጋጅቶበት ታስቦበት የተሰራ ያለ ነገር ነው። እንደ ምሳሌ አንድ ነገር ላሳይ ይመስለኛል። በኦገስት 2016 አቶ ስዩም መስፍንና አቶ አባይ ፀሐይ 2 ሰዓት የቆየ ኢንተርቪው ከፋና ጋር አድርገው ነበር። በዚህ ኢንተርቪው ላይ በግልጽ የኦሮሞና የአማራን አቅም ለመከላከል የአናሳ ብሔሮችን ጣምራን መገንባት አለብን በማለት በግልጽ የተናገሩት። ከዛ ቀጥሎ ደግሞ አብዲሌን በመጠቀም በኦሮሚያ ላይ መጠነ ሰፊ ጥቃት በመከላከያ የተደገፈ ሲካሄድ ነበር። በደቡብ ውስጥም ቢሆን እነዚህ ዛሬ ከስልጣን የተነሱ ሰዎች የማ ጋር እንደነበሩ፣ በኢህአዴግ ውስጥ በነበረው ፍጭት ውስጥ ከማ ጋር እንደነበሩ፣ ከዛ በኋላ ለውጡን ለመቀልበስ ምን አይነት ስራ ሲኖሩ እንደነበሩ አይደለም በመንግስት ውስጥ ያሉ ከሩቅ ያለን ሰዎችም የምናውቀው ነገር አለ። ይሄ እንግዲህ ህወሀትን በሙሉ አይደለም እየፈረጁ ያለሁት፣ በህወሀት ውስጥ ያሉ በተለይ ደግሞ በጣም በከፍተኛ በሙስና የተዘፈቁና በስልጣን ላይ በነበሩበት ወቅት በህዝብ ላይ ከፍተኛ ወንጀል የሰሩ በፖለቲካ እስረኞች ላይ ከፍተኛ ጉዳት ሲያደርሱ የነበሩ ሀገሪቷ ወደ ዲሞክራሲ የምትሸጋገር ከሆነ ሰላምና መረጋጋት የሚወጣ ከሆነ ተጠያቂነት ማምለጥ የማይችሉ የመዘበሩት ንብረት ዛሬ ጄኔቫ ነው ያለሁት። ብዙ ነገር እያየን ያለው ሀገር የወጣ ስንት ገንዘብ ነው ያለው። ያ ነገር ለተጠያቂነት እንዳያቀርባቸው የሚፈልጉ ግለሰቦችና ቡድኖች ለውጡን ለመቀልበስ ሌት ተቀን እየሰሩት ነው። ይህንን ደግሞ ሁሉም ሰው የሚያውቀው ነው። ይህ የጅምላ ፍረጃ አይደለም። ለህወሀትም አደጋ የሚሆን ለኢትዮጵያም አደጋ የሚሆን ነው። በህወሀቱ ደግሞ ጠንካራ የሆኑና ለውጡን እየደገፉ ያሉ ግለሰቦች እንዳሉ የሚካድ አይደለም።
ጥያቄ ላስከትል አቶ ጃዋር፣ በህወሓት ውስጥ ያሉ በስልጣን ላይ በነበሩበት ጊዜ ተጠያቂ ሊሆኑ የሚገባባቸው ድርጊቶችን የፈጸሙ ብለዋል። ከህወሓትም የተወሰኑ መሆናቸውን ነጥለዋል። አንዳንድ ንግግሮችንም በዋቢነት አቅርበዋል። በቀጥታ አሁን ያለውን ለውጥ በመቃወም የተገለጹትን በድርጊት ግን በቤንሻንጉል አካባቢም ሆነ ሌሎች አካባቢዎች ለታዩ ቀውሶች እነኚህ ክፍሎች ተጠያቂ መሆናቸውን ምን ማስረጃ አለ?
ይሄ እኮ ከቴዎሪው ራሱ ብንነሳ በማንኛውም ሀገር ውስጥ በተለይ ዳይነን ለውጥ ሲመጣ ለውጡን ለመቀልበስ የሚሞክረው በተለይ በደህንነት ውስጥ እና በመከላከያ ደህንነት ውስጥ ሚሊተሪ ኢንቴሊጀንስ ውስጥ ጠንካራ የበላይነት ያለው አቅም ነው። የደህንነት ውስጥ ክንፈ ከሞተ ወዲህ ሙሉ በሙሉ ደህንነቱን ተቆጣጥሮ የነበረው ጌታቸው አሰፋ ከነ ስብሃት ጋር ሆኖ ቤንሻንጉል ብቻ አይደለም ኦሮሚያ ውስጥ ራሱ እየሞከረ ያለው ነገር የሚካድ ነገር አይደለም። ስም መጥራት በሚዲያ ባልወድም ይሄ እኮ ሁሉም አሉላም ያውቃል እኔም የማውቀው ሁላችንም የምናውቀው ነገር ነው። ይሄ የስቴት ሳቦቴጅ ነው። ፕሮቴስቱን በምንመራበት በምንካሄድበት ወቅት ብዙ አይነት እንዲህ አይነት ሙከራ በአማራና በኦሮሞ መካከል ግጭት ለመፍጠር፣ በትግራይ ህዝብ ላይ ግጭት እንዲፈጠር የደህንነት አባላቶች ሲያደርጉት ነበሩ። እጅ ከፍንጅ ይዘን አሳልፈን ስንሰጣቸው ነበር። አሁንም ቢሆን በቤኒሻንጉል ውስጥም በተካሄደው ሙከራ፣ በምዕራብ ኦሮሚያ እየተካሄደ ያለውን፣ ደቡብ ውስጥም እየተካሄደ ያለውን የህዝብ ለህዝብ ግጭት ሳይሆን ረብሻ በማድረግ ኤጀንት ሰቦተስ የምንላቸው ተልእኮ ገብ ጣልቃ ገብ የሆኑ በትሬኒንግ የወሰዱ የደህንነት ሰራተኞች ናቸው። ኢትዮጵያ ውስጥ ግን የደህንነት ሰራተኛ የደህንነት ድርጅት አንድ ብቻ ነው ያለው እኔ እስከማውቀው ድረስ። ይህ የደህንነት ድርጅት ደግሞ በጌታቸው አሰፋ ሲመራ የነበረው አሁን ጀነራል አደም የተቀበለው የደህንነት አካል ነው። መስቀል አደባባይ የተደረገው የቦምብ ጥቃት ላይ በቪዲዮ በቀጥታ አይተናል። የፌዴራል ፖሊስ የለበሱ ግለሰቦች ይሄንን ነገር ሲያደርጉ እንደነበረ በፌዴራል መኪና ነው የመጡት። የዛ ቀን ምንም አይነት ስራ ሲሰራ አልነበረም። ይሄን ነገር ስታየው ይሄን ማድረግ የሚችለው በመንግስት ደህንነት ቢሮ ውስጥ መዋቅር ያለው ያንን ተቋም በደንብ ብቻ ነው ይህን ማድረግ የሚችለው። እያደረጉ ያሉት በደህንነት ውስጥ የነበሩ ግለሰቦች ናቸው። እነዚህ ግለሰቦች ለምሳሌ ጀኔራል ተክለ ብርሃን በግልጽ እኮ ወጥቶ ኦልሞስት የኩዴታ የመፈንቅለ መንግስት ይደረግ ማለት ብቻ ነው የቀረው። በቃላቸውም እየተነገሩ ነው ያሉት፣ በስራቸውም በተጨባጭ እያሳየው ያሉት ነው። ብዙም የሚያከራክር ጉዳይ ነው።
መልካም፣ ለአቶ አሉላ እድል መስጠት አለብኝ። አቶ አሉላ፣
ምንድን ነው እዚህ ላይ ግልጽ መሆን ያለበት? አሁን ኮምፕሊትሊ አንድ ነገር እየሳትን ያለን ይመስለኛል። እነዚህ ጃዋር እየጠቀሳቸው ከአሁን በፊት ያደረጓቸው ንግግሮች ማየት ይቻላል። አሁንም እያደረጉት ያለ ነገር አለ የሚባል አንዳንዶቹ ከኃላፊነት ተነስተው እንትን የሆኑ ሰዎች ናቸው። አንዳንዶቹ በጥሮታ የተሸኙ ሰዎች ናቸው። ስለዚህ በፊት በኃላፊነት በነበሩበት ወቅት በተለያዩ የሀገሪቱ አካባቢዎች ለሚፈጠር ችግር ተጠያቂ፣ ተከሳሽ፣ አሁን ደግሞ ከኃላፊነት ከተነሱ በኋላ አሁንም እነዚሁ ሰዎች ተጠያቂና ተከሳሽ የማድረግ አካሄድ አገሪቱ ውስጥ መፍትሄ አያመጣም። ሲጀመር ከዚህ ከመንግስታዊ ኃላፊነት ተጠቅሞ የመንቀሳቀስ ባልተናነሰ በአሰላለፍ ደረጃ አገሪቱ ውስጥ መግባባት ላይ ያልደረሱ ኃይሎች የሚሄዱት አካሄድም አለ። ይሄ በግልጽ ጃዋር ይህንን በደንብ ያውቀዋል። አሁን ሰሞኑን በሰጠው አስተያየት ሶሻል ሚዲያ ላይ ይህንን በደንብ ማየት ይቻላል። በግልጽ ኢትዮጵያ ወደ ምን አይነት አቅጣጫ እየሄደች እንደሆነ የሚጠቁ ጽሁፎች ሁላ አይቻለሁ። ጃዋር ማለት ነው።
ይጠቅሱልን ይችላሉ አቶ አሉላ?
የሶቪየት ዩኒየን ተሞክሮና በሆነ ወቅት በተለይ የቀዝቃዛው ጦርነት ማብቂያ አካባቢ የተፈጠረ እንደ ምሳሌ በማቅረብ የተጻፈ ጽሁፍ አለ። ስለዚህ ይህ ካሰላለፍ የሚመነጭ እንጂ እዛ ውስጥ መንግስት ውስጥ ኃላፊነት የነበራቸው ነገር ግን አሁን የተነሱ ሰዎች በሚያስነሱት ችግር አይደለም። መሰረታዊ የሆነ የፖለቲካ አጀንዳና ያሰላለፍ ልዩነት ስላለ ነው በሀገሪቱ ውስጥ እንደገና ኦፍኮርስ ማይካድ ጥቅሙ የተነካበት ከኃላፊነት የተነሳ ችግር አይፈጥርም ብለን ድምዳሜ አንደርስም። ይህ ግን ለአንድ አካባቢ፣ ለአንድ ፓርቲ፣ ለአንድ መስሪያ ቤት የሚሰጥ ጉዳይ ነው ብዬ አልወስደውም። ምን በየትኛውም ቦታ ኃላፊነትና ስልጣን ላይ የነበረ ጥቅም የነበረው ኃይል ሲነሳ ኦሮሚያም ላይ ይሄ ችግር አለ፣ ደቡብም ላይ ይሄ ችግር አለ። ካሁን በፊት እኮ ኦሮሚያ ውስጥ የነበረ ችግር አንዱ አንዱን እየከሰሰ እዛው በድርጅትም ብንወስደው በክልላዊ መንግስቱ አንዱን አንዱን እየከሰሰ የለውጥ አራማጅ የሆነ የለውጥ ተቃዋሚ የሆነ እየተባባለ የሚካሰስበት ሂደት ነበረ። ሌላም አካባቢ እንደዚሁ ተመሳሳይ አይነት ሂደት አለ። ስለዚህ ለአንድ ፓርቲ፣ ለአንድ መንግስት መዋቅር ወይም ደግሞ ለአንድ ከአንድ ህብረተሰብ የመጡ ሰዎች ብቻ ይህንን ነገር መስጠት ስህተት ነው፣ አደገኛ ነው። በነገራችን ላይ የዚህ አነጋገርና የዚህ አካሄድ ውጤቱም አይተነዋል። በተለያዩ አካባቢዎች የትግራይ ተወላጆች እየታደኑ የሚደበደቡበት፣ የሚገደሉበት፣ የሚታሰሩበት ሁኔታን ፈጥሯል። ስለዚህ ይህ መፍትሄ ሊሆን አይችልም። በነገራችን ላይ እዚህ አቶ ጃዋርን በእግረ መንገድ ማመስገን ፈልገው በዚህ ረገድ ጥሩ አቋም ይዞ ነው የመጡት። ይህንን አቋም ማስቀጠል መቻል አለባቸው። እኔም እርሶም እንደ ወጣት እርሶ ያልኩት በሚዲያው አነጋገር ስለሆነ ነው እንጂ እኔም አንተም እንደ ወጣት የተሻለ ሀገር ሊኖረን የሚችል ህዝቦችን ለአደጋ የሚያጋልጥ አነጋገር ሆነ ካምፔን የማድረግ አካሄድ ስለምትቃወም ጭምር ነው ይህንን እያሳሰቡ ያለው። ኢትዮጵያ ውስጥ በተለያዩ አካባቢዎች እየተፈጠረ ያለው ችግር ከጥቅምም ከስልጣንም አንጻር የመጣ ችግር ከሆነ ሁሉንም ይመለከታል። በየትኛውም ቀበሌ፣ ወረዳ፣ ዞን ያለ ኃላፊ ጥቅም የነበረው ሰው ጥቅሙና ኃላፊነቱ ሲነካ ችግር መፍጠሩ አይቀርም ተብሎ ነው መደምደም ያለበት። አንድ ሁለተኛ የአሰላለፍ ጉዳይ ማየት አለብን። በኢትዮጵያ የፖለቲካ አሰላለፍ የተለያየ ፍላጎት ያላቸው ኃይሎች አሉ። ይሄ ቅድም ምሳሌ ያስቀመጥኩት የአቶ ጃዋር ጽሁፍ በደንብ አድርጎ ቁልጭ አድርጎ ያሳየናል። ብሶችም አይተውት አንብበውት ያሰላለፍ ጉዳይ ነው ብለው ወስደውታል። ሌላው በኢትዮጵያ ውስጥ የኢምፓየር አስተሳሰብ ተመልሶ ይመጣል የሚል ተስፋ ከጠቅላይ ሚኒስትር አነጋገር በተዛባ መንገድ በመረዳት ተስፋ ያላቸው ሰዎች ባህር ዳር ላይ አይተናል። ጠቅላላ በህገ መንግስቱ እውቅና የተሰጣቸው ነገሮች የሚተው በምልክት ብቻ አይደለም፣ በንግግርም ጭምር ወደ ድሮ አስተሳሰብና ስርዓት የሚመልስ አካሄድ አለ። ይሄ ራሱ ቀላል አይደለም። ይሄ በአገር ውስጥ ሊፈጥረው የሚችል ችግር ጃዋር ይስተዋል ብዬ አላምንም። በደንብ አድርጎ ያውቀዋል። የባህር ዳሩ ላይ እኮ በግልጽ የሽግግር መንግስት ጥያቄ ቀርቧል። ስለዚህ የሽግግር መንግስት ጥያቄ ያለው ሰው ይህንን አጀንዳውን ለመግፋት ሲል የሚያካሄዳቸው ነገሮች ይኖራሉ። በሌላ በኩል ደግሞ አይሆንም፣ ምርጫ ነው መካሄድ ያለበት፣ ይህንን አሁን ያለው እርምጃ በመደገፍ የሽግግር ሂደቱን በመደገፍ ነገር ግን የሽግግር መንግስት አያስፈልግም የሚል ኃይል አለ። በሌላ በኩል ደግሞ ጭራሽ ከኢትዮጵያ እወጣለሁ የሚል ኃይል አለ። ስለዚህ እነዚህ ሁሉ የፈጠሩት ትርምስምስ መረሳት የለበትም።
መልካም። የተለያዩ ፍላጎቶች መኖር እንደየፍላጎቶቹም የየበኩላቸውን አጀንዳዎች ይዘው መንቀሳቀሳቸው፣ ነገር ግን እነኚህ ፍላጎቶችና እንቅስቃሴዎች ምናልባትም ቀደም ብዬ እንደጠቀስኩት ማንንም ተጠቃሚ ወደማያደርግ ወደ ባሰ ብጥብጥና ግጭቶች እንዳያመራ ኃላፊነት ይወስዳሉ የሚለው ነው ጥያቄውና ሁለታችሁ የቆማችሁለት ዓላማ አለ፣ የምታራምዱት ሐሳብ አለ። ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙሃን ይልቁንም በየበኩላችሁ በምታቀርቧቸው ሐሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳችሁ ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጃዋር ከርሶ ልጀምርና ወደ አቶ አሉላ ሊ
አድማጮች፣ ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ የአሉላን እንግዶች አቶ ጃዋር መሐመድንና አቶ አሉላ ሰለሞንን ስለ ተሳትፏቸው እናመሰግናለን። ቀጣዩ ዝግጅት ደግሞ ወደ ዳላስ ከተማ ይወስደናል። በዩናይትድ ስቴትስ ቴክሳስ ዳላስ ከተማ ሲካሄድ የሰነበተው 35ኛው የሰሜን አሜሪካ ኢትዮጵያውያን የስፖርት ፌስቲቫል ጋር ይሆናል አሁን የምናመራው። አዲሱ አበበ በዚያ የተካሄደ አንድ መታሰቢያ ተከታትሏል። ስመጥሩ ገጣሚና ደራሲ እንዲሁም ሰዓሊ ገብረ ክርስቶስ ደስታ የታሰቡበት ነው። እንከታተል።
የሳሊና ገጣሚ ገብረ ክርስቶስ ደስታ መታሰቢያ ዝግጅት ያዘጋጅ ኮሚቴ አባላት ናችሁ። ስማችሁን የገለጻችሁልኝ፣ ስለ ዛሬው ዝግጅት አላማ ትነግሩኛላችሁ?
ሰለሞን ታምራት እባላለሁ፣ ከኦክላሆማ ነው። የዛሬው ዝግጅት የገብረ ክርስቶስን ለማስታወስ ነው።
እኔ ሰለሞን ምትኩ እባላለሁ፣ የመጣሁት እንኳን ከቨርጂኒያ ነው። ወንድሜ ዳዊት ምትኩ እዚህ ነው የሚኖረው። ሰለሞንም እዚህ በመጣበት ጊዜ መቃብሩን በማየት አንድ ነገር እናድርገን የሚያህል ትልቅ ሰው እዚህ ሆኖ ስለሱ መታሰቢያ ንገናር በሚል በመነሳሳት እዚህ ዝግጅት ውስጥ ተሳትፌያለሁ።
ደግሞ ስለ ገጣሚ ገብረ ክርስቶስ ደስታ ለአድማጮች ለመግለጥ ጥሩ አጋጣሚ ነው። እሱ መታሰቢያ ዛሬ በጥሩ ሁኔታ ተካሂዷል። ዓለም ፀሐይ ወዳጆ መድረኩን እየመራች ትልልቅ ተናጋሪዎች ቤተሰብ ሁሉ ነበሩበት። ዳዊትስ እንዴት ነው ይሄን ነገር እንዴት አሰባችሁት? በየአመቱ ይደረግ ነበር እዚህ ኦክላሆማ ከተማ ውስጥ ወይስ ዛሬ ኳሱ ነው እዚህ ሰው እንዲመጣ ያደረጋችሁ?
ይህን ዛሬ እዚህ ማድረጉን ብዙ ጊዜ ደጋግመን አውጥተን አውርደን ነው የወሰንነው። ምክንያቱም ከዚህ በፊትም ተመሳሳይ ፕሮግራም ተደርጎ ነበር እዚሁ፣ ግን ያለው የኢትዮጵያን ቁጥር እዚህ አነስተኛ ነው። በሱ ምክንያት በእርግጥ እሱም አነሰ ብለን ለማቆም ሳይሆን ይሄ እግር ኳሱን በማስመርኮዝ ብዙ ኢትዮጵያን ወገኖቻችን ዳላስ ድረስ ስለሚመጡ ከዳላስ ደግሞ የሁለት ሰዓት ተኩል እስከ ሶስት ሰዓት መንገድ ነው እና ጥሩ አጋጣሚ ስለተፈጠረ ይህንን በማመቻቸት ነው ወደዚህ ያዘጋጀ ነው። በዚህም አጋጣሚ በብዙ ጥያቄዎች ነበሩብን፣ ዳላስ እንዲቀየር ቦታው ለማለት ነው። ለምን እዛ አይደረግም? ቢሆን ደስ ይለናል ብዙ ሰው እዛ ስለሚመጣ። ነገር ግን መቃብሩን ከዚህ ነቅለን እዛ መስጠት ስለማንችል ይሄ እዚህ ቦታ መታየት የሚገባው መሆኑ ስላመንን እዚህ ሀገር እዚህ ቦታ ላይ ባሉት ሰዎች እንዲካሄድ ወሰነ።
ዘንድሮ ዳላስ ኳስ ስላለ ሰውም ስለሚመጣ እዚህ ያደረጋችሁት? በየአመቱ ይደረጋል? ወደፊትስ ትቀጥላላችሁ? እስቲ ዳዊት መጀመሪያ ከዛ ወደ
እንግዲህ። ይሄ መጀመሪያችን ነው። ይሄ እንደ ቅስቀሳ ነው የሚሆነው። አትሊስት በዚህ ህዝቡን ካገናኝንና ካሳየን፣ በተለይም መቃብሩን ያላዩ ሰዎች ካዩት በኋላ ወደፊት ምን እናደርግ እንደሚሉ ተማምነን የጀመር ነው። ከአሁንም ወደፊት ለሚሆነው ታላላቅ ሰዎችንም አካተን አንድ ኮሚቴ ነገር ተቋቁሞ መታሰቢያ በዓል በየአመቱ ቢደረግ ለሱ እኛ ዝግጁ ነን። ባለመ ሰዎች እንደውም ባለፈው ወንድሜ ዳዊትም እሱ ወንድም ማለት ነው የሜሞሪያል ዴይ ዕለት ልጆቹን ይዞ አበባ ሁሉ ወስዶ አስቀምጦ በግለሰብ እንኳን ደረጃ እንደዛ የሚደረግበት ኮንዲሽን ያለው እዚህ ማለት ነው። ወደፊትም ይህን ፕሮግራም ለመቀጠል አንድም ማዕከል ነገር ተቋቁሞ ወደፊት ብዙ ነገር ቢደረግ እንፈልጋለን።
እኔም ሰለሞን እንዳለው መታሰቢያነቱ በዚህ መቆም የለበትም ነው። እንደው ግን ነገሩን በሁለት ከፍለን ከዚህ በፊትም ስንነጋገር አንደኛው እርግጥ ገብረ ክርስቶስ ታላቅ ሰው ነው። ትልቅ ኢትዮጵያን ያስተዋወቀ ስዕሉም በግጥ ስነ ግጥሙም ትልቅ ዘርፍ የጣለ ሰው ነው እና እሱ የሚከበርበት በስሙም ወደፊት ስኮላርሽፕ የሚሆን ቋሚ የሆነ እሱ የሚወደስበት የሚቀጥለው ጄኔሬሽን እሱን እያየ የሚመራበት ሁኔታ ቢቋቋም አንደኛውና ዋነኛው ነው። ሁለተኛውም እንደተነጋገር ነው ስንቱ ኢትዮጵያ በየቦታው እኛ ገብረ ክርስቶስን እዚህ እኔ አሁን እነሱ እዚህ ስለሚኖሩ እዚህ እንዳረፈ አወቅን። ስንት ታዋቂ ኢትዮጵያውያኖች በየቦታው የወደቁ ሊኖሩ ይችላሉ። እነሱንም ሁሉም ኢትዮጵያ በያለበት ስሞቹ የሚያወድስበት እንደ መሰረት ቢጣል ይሄ ታይቶ ሁሉም ኢትዮጵያ በየዓለም ዙሪያ ያለ በሙሉ ይህንን እንደ ምሳሌ ተደርጎ እንዲህ ታላቅ ሰዎች እየወጡ ቢከበሩ በየስቴቱ በየሀገሩ ያሉ ይህንንም ቢያስቡት እንደ መሰረትም ያሰብነው እና ከእግዚአብሔር ጋር በዚህ መልኩ እንገፋለን ብለናስባለን።
በጣም ጥሩ ነው በእውነቱ። አሁን ደግሞ ቀብሩ ቦታ ሄደን አበባ እናስቀምጣለን፣ ሻማ እናበራለን። ያኔ ደግሞ መቃብሩን ስናየው ምናልባት እዚህ ያለንም ሰዎች ሌሎችም ሰዎች በየአመቱ እየመጡ መካነ መቃብሩ ጋር እንዲያስቡት ይደረጋል ብዬ አስባለሁ። አንድ የመጨረሻ ጥያቄ አንዳችሁ ብትመልሱልኝ፣ ወደፊት አስከሬኑ ወደ ኢትዮጵያ ለመውሰድ ምን እቅድ አለ? እስካሁን ውስጥ ደግሞ ለምንድን ነው ሊሄድ ያልቻለው? እንደ
ይሄ ጉዳይ በተደጋጋሚ ተነስቷል። በጥያቄም በኮሜንት መልክ ብዙ ሰዎች ጥያቄ ነው። ነገር ግን ሁኔታው በቤተሰብ እጅ ያለ ነው እንደገባኝ ከሆነ የቤተሰቦች መልካም ፈቃድ ከሆነና ጊዜው ከተስተካከለ የማይሆንበት ምክንያት አይኖርም ብዬ አላስብም።
እናንተ ገብረ ክርስቶስም በማድነቅና በመውደድ ነው እንጂ ቤተሰብ አይደላችሁም?
በእርግጥ አይደለንም። እኛ እንግዲህ በቅርብ ጓሯችን ያለ የተረሳ አርቲስት መስሎ ነው የሚታየን እና ይሄን ደግሞ ተረስቶ እንዲቀርም አልፈለግንም። ለዚህ ነው እንግዲህ ቅድም መጥቀስ የፈለኩት የነበረው እሱም ወንድሜ ከቨርጂኒያ ሲመጣ እንዲሁ በአጋጣሚ ወንድሙ ጋር ቢመጣም ከአራት ግለሰቦች ይህን ነገር ካቋቋሙት ውስጥ አንዱ እሱ ነው። እንግዲህ ያሉትን ወጪዎቹን ተሯሩጡ ሁሉን ነገር በግል ሸፍነን አቶ ዳዊት ምትኩ አንተ ነው የሚባለው ወንድማችን ከዳላስ እሱ እንደውም በህይወት ሁሉ ገብረ ክርስቶስን ያገኘ ሰው ነው እና በእነሱ የተጀመረው ማለት ነው።
እቅዱ ይኖራል እንደ አንተስ ኢትዮጵያ አስከሬን የመላክ ነገር እንግዲህ ወቅቱ ምናልባት የሚፈቅድ ከሆነ የመሳሰለ
እቅዱ በደንብ ይኖራል። ግን አሁን ሰለሞን እንዳለው እሱ የቤተሰብ ፈቃደኝነት ነው። እኛ ግን ሁልጊዜ ዝግጁ ነን። ከቤተሰብ ጀርባ ሆነን ቤተሰብ ለመደገፍ ያቀማችን ሁሉ ለማድረግ እኛ ዝግጁ ነን። ቢሆንም ደስ ይለናል በኢትዮጵያ ሄዶ በአገር በተከበረበት ቢያርፍ ደስታችን ነው።
በጣም አመሰግናችኋለሁ ሁለታችሁንም። ዜርስትል
እሺ ዜርስትል እናድ
አዲሱ አበበን ለዝግጅቱ አመሰግናለሁ። የቅዳሜ ምሽት ፕሮግራማችን ይቀጥላል። በመግቢያው ላይ ያስተዋወቅ ነው ውይይታለን። ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነት ዘለቄታና እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት ነው። ተወያዮች የቀድሞ የአዲስ አበባ እና የኢትዮጵያ የንግድ ምክር ቤቶች ፕሬዚደንት አቶ ብርሃነ መዋ ከዋሽንግተን ዲሲ፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና የመንፈሳዊ መምህርና ደራሲው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የዚህ ተከታታይ ውይይት አዘጋጅና አቅራቢ አሉላ ከበደ ነው። የመጨረሻውም ክፍል በቀደመ ቅንብሩ መነሻ እልባት ካደረገበት ይጀምራል።
አቶ አበባ እንዲሆኑ የሚጠበቁና የተለመዱ መንገዶች በአንጻሩ አንስተዋል። ምክንያታዊ የሆኑ ጉዳዮችን ከዚህ ቀደም የሚታወቁ አንዳንዶቹ አሉታዊም የነበሩ ጭምር ናቸው። ቅድም እንዳሉት ማቀንቀኑ አንዳንዴ የአንድ ሰው ድምፅ ሁሉን ነገር በሆነበት የታየም ስለሆነ አሁን ያ እንዳይደገምም የምንፈልግ አዝማሚያ በአንድ በኩል፣ ሁለተኛው የሁለት ወገን መንገድስ አይደለም ወይ? ጠቅላይ ሚኒስትሩ እነኚህን የቀድሞ ሀሳብ አራማጆች ባይፈልጓቸውስ? የለየውን ነገር ስለማናውቅ የተቃራኒ ሀሳብን ግድ መግፋት ፈልጌ ነው።
ሁለት ግልጽ የሆነ እርምጃ እየተራመድን ይመስለኛል። አንደኛው የለም፣ ከዚህ በፊት ያነሳ ነው። አንደኛ ይሄ አብዮታዊ ዲሞክራሲ የሚባል ነገር አይዲዮሎጂም ይሁን ምንም ይሁን ላይታወቅ ይችላል። ይሄ ደግሞ ምናልባትም ያመጣው ትልቁ ነገር የአገሪቱን ሰዎች የመከፋፈል አንዱ በአንዱ ላይ ጥርጣሬ እንዲኖረው ነው እና ይሄ ቀርቶ እንደመር ኢትዮጵያዊነትን እንያዝ የሚል አዲስ ሀሳብ መጣ። ይሄ ኢህአዴግ ጠብቆት የሚያውቅ አልሞትም የሚያውቅ ሀሳብ አይመስለኝም። መልስም ያጡ ስለዚህ አይመስለኛል። ምክንያቱም ለብሔር መብት መልስ አላቸው፣ ለአሸባሪ መልስ አላቸው፣ ለሁሉም ነገር መልስ አላቸው። የኢትዮጵያዊነት ማለት የለም እኔ አማራ ሆኜ ከዛ በኋላ ነው ኢትዮጵያዊ መሆነው፣ አይ ኦሮሞ ሆኜ ደግሞ ኦሮሞነቴን ከያዝኩ በኋላ ወላይታ ወላይታነቱን ይዞ ሲመጣ ከሱ ጋር አብሬ ሆኜ የማቀነቅ ነው አይደለም ኢትዮጵያዊነት። ኢትዮጵያዊነት ማለት የኖርንበት ነው እስካሁን። ለዚህ መልስ ያጣ ይመስለኛል ኢህአዴግ። ይሄን በማጣቱም አንደኛ ይሄን ያቀነቀነው አካል የዶክተር አብይና ምናልባትም ከሳቸው ጋር እኩል የሚራመዱ ሰዎች ይሄንን በጥብቅ ይዘው ወደፊት እየገፉ ነው። ለዚህ ደግሞ ድንገተኛ ተነሳ ጥያቄ አንደኛ የማይፈልጉ፣ ሁለተኛ እንመልስ ቢሉ እንኳ አይ ኢትዮጵያዊነት እኮ የተፈጠረችው በህልት ነው የፈጠራት እንደዚህ ነው ማለት ያልቻሉ ማለት። ምክንያቱም አድዋና ባድመ ልዩነት የላት የአብይ ጥንካሬ እዚያ ላይ አድዋ የውጭ ወራሪን ኃይል ለመመከት ከየትም ከወለጋም ከሆሮ ጉሩም ከጅማም ከሀረሪም በጣም ድንኳን ተካዮች ነበሩ። ከጎጃምም ከወረይሉም ከወረሂመኖም ከመንዝም ከየትም መጥቶ ነው ሰው የሞተው። ባድመም እንደዛ ነው የሆነው። ስለዚህ አዲስ ነገር የለም። ኢትዮጵያ የምትባለው የተገነባችው በምንድን ነው? በህዝቦቹ አይደለም። ያ የህዝብ ደም ደግሞ ማለት ከየትም ሳይሆን የሚመጣው ኢትዮጵያ የምትባል አንድ አገር ስላለች፣ ኢትዮጵያ የምትባል አንድ ትልቅ አሁን ዝም ብሎ የፌዴራል ስርዓቱ ህገ መንግስቱ የፈጠራት ሳይሆን ከዛም በፊት ህገ መንግስቱም ከመጥበቁ በፊት የነበረች ጠንካራ ሀገር፣ ጠንካራ ስሜት፣ ህዝብ ሁሉም ሲያነሳት ሊገባባት አገር ስለነበረች ነው ብሎ ነው የተነሳ። ይሄን መመለስ አልቻሉም። እነዚህ ሰዎች አሁን ምንድን ነው እያደረጉ ያሉት ነው። ድሮ አንድ ሀሳብ ይነሳና ሁሉም ብሎ ባለ በዚህ መንገድ ተጓዝ ይባላል። አሁን እኮ አንድ ተመሳሳይ የኢትዮጵያ ሚዲያዎችን የሚያጠነጥኑት አንድ ነገር አለ። ኢትዮጵያዊነት የሚል ነገር ኢትዮጵያዊነትን ፕሮፌሰር መስፍን ሲያነሱት ነው ነው ኢትዮጵያዊነትን አበባው አያሌው ሲያነሳው ነው ነው ኢትዮጵያዊነትን ብርሃነ መዋ ሲያነሳው ነውር ነው። ኢትዮጵያዊነትም ለማን ነው ዲያቆን ዳንኤል ቢያነሳው ነውር ነው። ኢትዮጵያዊነትን ድንገት ባልተጠበቀ ሁኔታ ጠቅላይ ሚኒስትሩ ያሁኑ ዶክተር አብይ ያነሱ ሚዲያው ያጠነቅነዋል። ግን ምን እንደሆነ የማይረዳ አሁን ትልቁ ነገር ምንድን ነው? ያ ኢትዮጵያዊነት ምንድን ነው? ዶክተር አብይ ከምን ተነስተው ነው ያነሱ? እሳቸው ከልጅነታቸው ጀምሮ ያደጉበት ነው። እኔም ያደጉ ማንም ያደገበት አሉና፣ አንተም ምናልባት እስከምትሄድ ድረስ ሀገር ያደግክበት ነው። ያ ኢትዮጵያዊነት የሚያስተምረኝ አንደኛ የሚሰቀል ሰንደቅ ዓላማ ነው። አም ጠይቀው ጥያቄ ውስጥ እናስገባው። 1983 በኋላ ጥያቄ ውስጥ የገባው የትኛው ነው? አይ ይሄ ሰንደቅ ዓላማ ለምግብ አረንጓዴ ብቻ ቀይ መሆን አለበት፣ ባህል ላይ ምን ማረፍ አለበት። የኢትዮጵያዊነት ምልክት ጥያቄ ውስጥ ገባ፣ ቀጠለ። ከዛ እንደገና ስኖት ደግሞ ምን ነው የኢትዮጵያ ምልክት የሆኑ ነገሮች ሁሉ ታሪክ፣ ዮሐንስ ስለ ኢትዮጵያ ነው የሞተው፣ አሉላ ስለ ኢትዮጵያ ነው የሞተው፣ ምኒልክ ኢትዮጵያን ነው ሰርቷት የሞተው፣ አድዋ ድረስ እዛ የዘመት ምኒልክን ጥያቄ ውስጥ ስታስገባ ኢትዮጵያን እያፈረስክ ነው። ኢትዮጵያን ጥያቄ ውስጥ እያስገባ የለም እያልክ ታሪክን እንዳንድ እንትን እንኳ ብንወስድ ማለት ነው። ሰንደቅ ዓላማውን እንደዛ ነው። ሌላ የኢትዮጵያዊነት ምልክት የሆኑ ነገሮችን ሁሉ ጥያቄ ውስጥ አስገቧቸው። ይህን ሁሉ ዞር ብሎ የሚገነዘብ የካድሬ ስብስብ ያለ አይመስለኝም። ጠቅላይ ሚኒስትሩ በደንብ አድርገው ያውቁታል። ሌሎቻችን ይገባናል። ህዝቡ እኮ የሚወዳቸውን ምልክቶች፣ የሚወዳቸውን ታሪኮች ዶክተር አብይ ቀይ ቀጥ አድርገው ይህማ ነውር አይደለም እኮ ስህተትም አይደለም ነው ያሉት። ይህም ሲያነሱ ነው እንግዲህ ኢትዮጵያዊነት ማለት እኮ በህገ መንግስት የሚቆም አይደለም። ኢትዮጵያዊነት ሁልጊዜም የተሰራው በምንድን ነው? በነበረን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ስርዓታችን በተዋለድ ነው፣ ክርስትና በተነሳ ነው፣ በጋብቻ ስርዓታችን በዚህ በደንብ አድርጎ በእነዚህ ድርና ማጎች የተሸመነ የማይላቀቅ ይሄ ትልቅ ውስብስብ ነገር ነው ኢትዮጵያዊነት። ይሄንን ለማፍረስ የቆሙ ሰዎች አሉ። እነዚህ ላይ ነው ትልቁ የህዝቡ ጥንቃቄ መሆን ያለበት።
መልካም ጥያቄዎች መነሳታቸው ብዙም ማወያየታቸው አይቀርም። አዲስነት ያላቸው ጠባዮችም እንዲሁ በአንጻሩ ማነጋገራቸው አይቀርም። ንጽጽሩም የግድ ይሆናል። ዲያቆን ዳንኤል፣ አቶ አበባው ስለ ሁለንተናዊ ማንነት ኢትዮጵያዊነት ስለሚባለው እሴት ምንነት ምናልባትም ሁሉም በግልጽ ይረዳው እንደሆነና እንዳልሆነ ማነጋገሩን ጭምር ጠይቀዋል። ምናልባትም የሌሎች ቀጣይ ፕሮግራሞች መንደርደሪያም ጭምር ሊሆን ይችላል። ለእርስዎ ግን ጠቅላይ ሚኒስትር አብይ የብዙውን ቀልብ የብዙዎችን ስሜት የሳቡትን ያህል ተስፋ የሰጡትን ያህል ስለሚሄዱበት አቅጣጫ በተግባር ለውጥ ሊያመጡ የፈለጉባቸው ሁኔታዎች ይታወቁ ይሆን? እስካሁን የገባን የተረዳ ነው ምንድን ነው? የተፈጥሮ ጋዝ ክምችትና ድፍድፍ ዘይት በቅርቡ የተገኘውንና የሙከራ ስራ የመጀመርን አስመልክቶ በተናገሩት ላይ ስለ አንዳንድ ክንውኖች የፈነጠቋቸው ሀሳቦች ነበሩ። ከዛ ባሻገር ግን እስካሁን የሰዎችን መንፈስ መደመር በሚለው ሀሳብና ፍልስፍና ሰዎችን ከማነቃቃትና ቀናውን መንገድ ከማሻገሩ እኩል ለመደገፍም ለመጋራትም የሌሎችም ራዕይ መሆን የሚችልበት ሁኔታ የሚፈጠርበት መታየት ጀምሯል ወይ? እርስዎ እስከተረዱት ድረስ ዲያቆን ዳንኤል።
እኔ መታየት ጀምሯል የሚል ሀሳብ ነው ያለኝ። ምክንያቱም እንግዲህ ዶክተር አብይ ምን አይነቷን ኢትዮጵያን የተቀበሏት የሚለውን ቅድም አባውም ሲገልጽ ነበረ። እሳቸው በመጡበት የመጨረሻው ሰዓት የነበረውን በተለይ ባለፉት 2-3 ዓመታት የነበረውን አደጋ፣ ከዛ በፊት በታሪካችን፣ በባህላችን፣ በኢትዮጵያዊ አንድነታችን፣ በእነዚህ ነገሮች ላይ የነበሩትን አደጋዎች እናስታውሳለን። ልጆቻችን 20 ምናምን ዓመታት የተማሩበትን ትምህርት ስልት እናስታውሰዋለን። ሁላችንም በቃ ኢትዮጵያ የምትባለው ነገር ልጠፋ ነው፣ እያንዳንዱ ችቦ ነው እንጂ ደመራው ላይ ማንም ትኩረት መስጠት አልቻለም እያል ብዙዎቹ እየጮሁ ነበረ። አሁን እንግዲህ ዶክተር አብይ ከመጡ በኋላ ቅድም አበባዎች ያነሳው ነበረ። አንዳንዶች በፊት ከአንድ ቦታ የሚመታው ከበሮ ያሸበሽቡ የነበሩት ሁሉ ለምንድን ነው አሁን የተባለ እንደሆነ ይህ እንደሚመስለኝ ድንገቴ የሆነባቸው ይመስለኛል። የፊዚክስ ሰዎች መንኮራኩር ወደ ጨረቃ ስትሄድ ከምድር ሽበት ለመውጣት በሂደት መውጣት አትችልም፣ በክስተት ነው። በቃ አንዴ የመሬት ሽበትን ተነጥቃ በክስተት ማምለጥ መቻል አለባት እንጂ አብራ ከመሬት ጋር እየዞረች በሂደት ማምለጥ አትችልም። ከድህነት አዙሪትም ከችግር አዙሪትም ቀስ በቀስ ማምለጥ አይቻልም። ድንገት አፈትልኮ መውጣት ያስፈልጋል። ሯጮቻችን እንደሚያደርጉት ማለት ነው። ዙሮችን ሄዱና ድንገት ሳይታሰብ አፈትልኮ ወጥተው ነው ብዙዎቹ ወድቁን የወሰዱት፣ ሪከርድ የሚሰባበሩ። እኔ እዛ አትሌቶቻችን ላይ ያየሁት አይነት ስልት ነው አሁን ዶክተር አብይ ላይ የማየው። እና ዝም ብሎ በሂደት ነገሮች ከማምጣት ይልቅ በጣም ብዙ ነገር ሊነኩም አይመስልም። ኢህአዴግ መዋቅር የመጣ ሰው ሊናገራቸው ይችላል ብለን የማናስባቸው ወይም በሳቸው ደረጃ ያለ ሰው እንደው ወደፊት ከለታት አድቀ ሊመጣ ይሆናል ብለን እንደ ተረት እናስበዋለን እንጂ እንዲህ በእኛ ዘመን ይደርሳል ብለን የማናስባቸው ነገሮች ድንገት ሲያመጧቸው ከመጀመሪያው ንግግራቸው ጀምሮ ለህዝቡ ተአምር ነው የሆነበት። ምክንያቱም ከዛ በፊት አንዳንድ እሳቸው የሚያደርጓቸው ነገሮች ሰዎችን አሳስረዋል፣ ሰዎችን አስወቅሰዋል፣ ሰዎችን ስልጣናቸው አስባረዋል፣ ሰዎችን በክፉ ዓይን እንዲታዩ አድርገዋቸዋል። እና ያ አብዛኛው በሆነ ቅኝት ለመጣ የካድሬ ማህበረሰብ ወይም ተከታይ ድንገቴ ነው የሆነበት እና ከለውጥ ጋር ሲጣጣም የሆነ ጊዜ ሊያይ ወይም ሊያጋጥመው እንደሚችል እገምታለሁ። ሰሞኑን እግር ኳስ እየተላለፈ ነው። ድንገት ተሸንፎ የማያውቅ ቡድን ቢሸነፍ ለብዙዎች ግራ ነው የሚገባቸው። በቀደም የጀርመን ባለፈው ጊዜ ዋንጫ ወስዳ አሁን በጥሎ ባለፉ መውደቋ ብዙዎች እጃችን አፋቸው ላይ ጭነው ዝም ብለው ነው ያዩት። እውነት መሆኑን ለመቀበል ከብዷቸዋል። ተጫዋቾችም ከብዷቸዋል፣ ጀርመኖችም ከብዷቸዋል፣ የእግር ኳስ ተንታኞችም ከብዷቸዋል፣ ተመልካቾችም ከብዶናል። ውጤቱ እያየ ነው ግን ማመን አልቻለም። እና አሁንም የማየው ኢትዮጵያ ውስጥ እንደዛ አይነት ነገር ነው እያሳዩ ነው። በየአንዳንዱ የስብሰባ መድረክ በመሯቸው ስብሰባዎች ውስጥ ኢትዮጵያ ወዴት ልትሄድ እንደምትችል፣ ምን አይነት መንገድ ልትሄድ እንደምትችል፣ ለምሳሌ የሚዲያና የሀሳብ ነጻነት ላይ፣ ፍትህ ላይ፣ ኢኮኖሚው ላይ፣ የክልሎች አወቃቀር ላይ፣ ወደፊት ብሔር ብሔረሰብ መብቶች ከሀገራዊ አንድነት ጋር እንድትተጣጥመው ሊሄዱ እንደሚችሉ፣ ይሄ አፋኝ ሆነው የወጡ ህጎች ላይ በኢትዮጵያውያንና በውጭ ሀገር በኢትዮጵያውያን እርስ በርስ ላይ ተጋርደው የነበሩ ግንቦችን በማፍረስና ድልድዮችን በመስራት ላይ ምን ሊያደርጉ እንዳሰቡ ቀስ በቀስ ጡቦችን እየጣሉ ነው ያሉት። በአንድ ይሄ ቤቱን ዲዛይን አላሳይንም፣ ግን ቀስ በቀስ ጡቦችን እያመጡ ነው ያሉት። ምክንያቱም የመጡበት የፖለቲካ መስመርም ይሁን እስካሁን እሳቸውን የፈጠረው የፖለቲካ መስመር አሁን እኛ መዋቅራቸውን ቁጭ አድርገው እቅዳቸውን አሳይተው እንዲህ ነው የሚሄደው ለማለት የሚያስችል ሁኔታ አይደለም። እዚህ በምዕራቡ ዓለም ወይም በሌላው ሀገር እንደምናየው በምርጫ ተወዳድሮ የምርጫ ወዳደሪያ እቅድ አዘጋጅቶ ከተመረጠው ይሄን ነው የምለው ማድረገው ለሚል አካል ነው። እሳቸውም ግን በአንድ በኩል የህዝብ ትግል፣ በሌላ በኩል በፓርቲዎች ውስጥ ይደረጉ የነበሩ የለውጥ አምጪዎች ትግል ያመጣቸው ናቸው። ስለዚህ ያ በሂደት ግን በየስብሰባዎቹ በአዲስ አበባ ስለ ሀገርም በሄዱበት ቦታ በሚያደርጓቸው ስብሰባዎች በቃ ኢትዮጵያ ተበትና የነበረበትን ለመስፋት ሲጥሩ አያቸዋለሁ። አሁን የእሳቸው ምን እየሰሩ ነው የሚባል እየሰፉ ነው ትንትንትንትን ብሎ ቅድድድድ ብሎ የነበሩትን ጉዳዮች ወደ መስፋት ላይ ናቸው። ለምሳሌ ሁለቱ ሲኖዶሶች ኢትዮጵያና አሜሪካ ተለያይቷል። ሌላው ቀርቶ ፓትርያርኮቹም እንደው በየተሰበሰቡበት ጊዜ እንደው ለቤተክርስቲያን አንድነት ይጠቅማል ብሎ መግለጫ ከማውጣት ያለፈ ድፍረት የተሞላበት ሂደት የሄደ በመንግስት አመራር ደረጃ ቀርቶ በሃይማኖት አመራር ደረጃ በድፍረት የሄደ እሳቸው ግን ከተሾሙበት ቀን ጀምሮ ይሄ የተበጠሰ ክር መሰፋት አለበት ብለው እዚህ ያሉትን ብፁዕ ቅዱስ አቡነ ማትያስን አነጋግረዋል። ወደፊትም አሜሪካ የሚሄዱበት እድል ሲያጋጥማቸው በድፍረት ብፁዕ ቅዱስ አቡነ መርቆሬዎስንም በአካል ሂጄ ማነጋገርና መለመን አለብኝ እስከ ማለት የሄደ ድፍረት ያየሁት ከሳቸው እና ብትን ብትን ያለውን ተስፋ ቆርጠንባቸው የነበሩትን ነገሮች እየገጣጠሙ እየሰፉ አሁን የኢትዮጵያ መልኳና ልኳን እያመጡት ነው ብዬ ነው።
መልካም የተበታተነውን እየሰፉ ነው ብለዋል ዲያቆን ዳንኤል። ትልቅ ማሳያ ይመስለኛል። በብዙ ፈተናዎች የተበተበች ሀገርና ቁጥሩ የበዛ ችግር እንደተረከቡም ይታመናል። የሁሉም ዜጋ የሆነች አገር ደጋግማችሁ እናንተ የሚያነሳችሁት የአንድነት ዘይቤ፣ የአንድነት መንገድና ፍልስፍና፣ የብልጽግና እድገት ህልሞቻቸው የታዩ ይመስለኛል። ከዚያ ባለፈ ገፋ አድርጌ እሳቸው ሲገኙ የሚጠየቁ ጥያቄዎች እናንተም መጠየቅ አግባብ አይሆንም? እድሉ ኖሮ ቃለምልልስ የሚያደርጉበት አጋጣሚ ሲነሳ የምናቀርብላቸው ይሆናል። ወደ ዋሽንግተን ልመለስና አቶ ብርሃነ፣ የተቃዋሚ ኃይሎችን ፍቃድ ብቻ ሳይሆን ድጋፍና ጥበቃ ይደረግላቸው ጭምር በአጭር ጊዜ ውስጥ መጎናጸፍ የቻሉ ናቸው። ፊት ለፊት መመልከት ተችሏል። ምናልባትም በርካቶች በቅርብ ርቀት ያዩታል ተብሎ ያልተጠበቀውን አገር ውስጥ ገብተን በሰላማዊ መንገድ እንታገላለን የማለት ፍቃዳቸውና ሀሳባቸውን ይፋ ያደረጉበት ነው። አንዳንዶችም የገቡበት ነው። አይነተኛ የሚባል ለውጥ መሆኑን በፖለቲካው ምህዳር የታየው ሁኔታ ግልጽ ነው። ነገር ግን አገራዊ መግባቢያ የሚባለው ደጋግሞ የሚነሳ ነገር አለ። የቱ ጋር ይጀምራል? በማን ይመራል? ምን ይታዩታል? በፖለቲካው ጎራ በወሰዷቸውና እንዲወስዷቸው በሚጠበቁ እርምጃዎች መካከል።
አመሰግናለሁ። እኔ የሚታየኝ ዶክተር አብይ እስካሁን የወሰዷቸው እርምጃዎች ወዴት አቅጣጫ እንደምንሄድ ክሊርሊ አሳይተውናል። ምሳሌ እንዴት ነው እዛ የደረስከው ካላልክ በስተቀር አስቸጋሪ ነው። መልሱን የሰጡ መሰለኝ፣ አጣጫውን ያሳዩ መሰለኝ። ክሊርሊ ቅድም ዲያቆን እንደተናገሩት ኢትዮጵያውያንን ያሳሰቡትን ነገሮች ሁሉ ነካክተውታል። በመሬት ላይ ወርዶ ይሄ እንዴት ነው ተግባራዊ የሚሆነው የሚለው ጥያቄ የአፈጻጸም ጉዳይ ነው የሚሆነው። አንድ ጊዜ አጣጫው ከተያዘ የአፈጻጸም ጉዳይ ነው። ይህንን ብዬ ግን አሁን የተቃዋሚ ፓርቲዎችን በሚመለከት እንግዲህ ሁለት የሚነሱ ነገሮች አሉ። የአገራዊ መግባባት መፈጠር መቻል አለበት እና በዛ ዙሪያ ውይይት መደረግ አለበት የሚሉ ወገኖች አሉ። ከዛ አልፎ ሄደው ደግሞ ከዛ ዘልቆ ሄዶ ጊዜያዊ መንግስት ማቋቋምም ያስፈልጋል የሚሉ አሉ። እኔ የሚታየኝ ትልቁ ቁም ነገር አሁን ጠቅላይ ሚኒስትሩ ያሳዩአቸውን በጎ ፈቃዶች ወደ ተቋም መቀየር የሚያስፈልግ ይመስለኛል። በእሳቸው በጎ ፈቃደኝነት የተደረጉ ነገሮች መሆናቸው ብቻ ሳይሆን እነዚህ ህጋዊ የሆነ መሰረት እንዲኖራቸው የዲሞክራቲክ ኢንስቲትዩሽንስ ነጻነት በህግ የሚጠበቅበት ደረጃ ላይ ማድረስ የሚያስፈልግ ይመስለኛል። አንደኛውና ዋናው ከዚህ በፊት እሳቸውም ሊያደርጉ እንደሞከሩት ጦር ኃይሉን በፖለቲካ ጉዳይ ጣልቃ እንዳይገባ ማድረግ እንዲችሉ ማገዝ ነው። ምክንያቱም ይሄ በጣም ኢምፖርታንት ነው የሚሆነው ለህልውናችን ወደፊት። ማንኛውም የፖለቲካ ስልጣን የያዘ የፖለቲካ ድርጅት የሀገሪቱን የጦር ኃይል እንደ መሳሪያ ተጠቅሞ ህዝብን ለመጨቆን እንዳይችል ነጻ ያደርገዋል። ሁለተኛው የፍርድ ቤቶች ነጻ መሆን ነው። የፍርድ ቤቶች ነጻ መሆን ለሚዲያ ተቋማት ወይም ደግሞ ሀሳብን በነጻ የመግለጽ ከዛም አልፎ የሰብአዊ መብት ጉዳዮችን ጥበቃ ለመስጠት የሚቻለው የፍርድ ቤቶች ጉዳይ በደንብ በኢንስቲትዩሽን ደረጃ በህግ ከስራ አስፈጻሚው ነጻ መሆናቸውን የሚያሳይ ደረጃ መድረስ ነው። ሶስተኛው ያው የምርጫ ቦርድ በኮንሰንሰስ ወይም ደግሞ በመግባባት እንዲቋቋም ማድረግ ነው። እንግዲህ እነዚህን ነገሮች በተለይ ሁለቱን የሚዲያ ነጻነትን እና የፍርድ ቤቶችን ነጻነት በህግ ጥበቃ ተደርጎላቸው አስተማማኝ ደረጃ ላይ እስካልደረሱ ድረስ ችግር ነው የሚሆነው። በእሳቸው በጎ ፈቃድ ነው ያለ ነው ማለት ነው። እሳቸው ምንም ነገር ቢያጋጥማቸው ነገሩ እንደገና ተመልሶ ጥሬ ነው የሚሆነው። እነዛ ኢንስቲትዩሽኖች ነጻ ከሆኑ ግን ለእሳቸውም ለራሳቸው ለስራ አፈጻጸም በጣም ደጋፊ የሚሆኑ ይመስለኛል። ወደ ፖለቲካ ድርጅቶች ስንመጣ የእኛ ሀገር የፖለቲካ ድርጅቶች ውስጣዊ ችግር ያለባቸው ይመስለኛል። አብዛኞቹ የተቀረጹት ከሶሻሊዝም ከመጣው በዛ ውስጥ ካደገው ህብረተሰብ በዛ አጋዥነት ነው የመጡት እና ሁልጊዜም እርስ በርሳቸው ሮጦ ተወዳድሮ የማሸነፍ ሳይሆን ቀልቶ መጣልን። እሱ ብቻ አይደለም፣ በመሀላቸው ቅራኔ በሚኖርበት ጊዜ ቅራኔውን ዲሞክራቲክ በሆነ መልክ መፍታት ስለማይችሉ ሌላ ፓርቲ ያቋቁማሉ። አብዛኞቹ ፓርቲዎች በዚህ አይነት የተመሰረቱ ናቸው። እንግዲህ እነዚህ ተቋማት መጀመሪያ በራሳቸው እርቅ ማድረግ መቻል ይኖርባቸዋል። ቢያንስ በመደራደር ሳይሆን የውስጥ ለውጥ በየራሳቸው ማምጣት ያለባቸው ይመስለኛል። ከዛ በኋላ ከመንግስት ጋር ማለት ነው ወደ ድርድር ወደ ውይይት መሄድ ይችላሉ። ግን አሁንም እኔ አደገኛ ነው የምለው የፍርድ ቤቶች ነጻነት እና የሚዲያ ነጻነት እስካልተረጋገጠ ድረስ ያ ባልተረጋገጠበት ሁኔታ የሚካሄድ ውይይት ጤናማ ውይይት አይሆንም ወይም ግልጽ ውይይት አይሆንም። ስለዚህ የመጀመሪያው ጥያቄ መሆን ያለበት ጠቅላይ ሚኒስትር አብይን እነዚህን ነጻነቶች የዲሞክራቲክ ኢንስቲትዩሽንስ ነጻነቶች በህግ እንዲረጋገጡ እንዲያደርጉ ተጽዕኖ ማድረግ ይመስለኛል። ያንን አይነት ኢንቫይሮንመንት ባለበት ነው ፍትህ ባለበት ስርዓት ውስጥ ነጻ ሚዲያ ባለበት ስርዓት ውስጥ ቁጭ ብለህ መደራደር ትችላለህ። የሀሳብ ልዩነት ቢደርስም እንኳን ምንም አይነት ጉዳት ወደ አንተ አይመጣም፣ ጥበቃ ያገኛል ማለት ነው። ስለዚህ ትልቁ ያለው ስራ የዲሞክራቲክ ኢንስቲትዩሽንስ ነጻነት ማስጠበቅ ነው። በተረፈ ግን የወሰዷቸው እርምጃዎች በሙሉ የምንፈልገው አይነት እርምጃዎች ናቸው ወይም ደግሞ ውጤታቸው ሁላችንም የምንመኛቸው ውጤቶች ናቸው። እዛ እንዴት ነው የምንደርሰው የሚለው ላይ የሚያነጋግሩ ነገሮች ሊኖሩ ይችላሉ። በተረፈ ግን የሰነዘሯቸው ሀሳቦች በሙሉ ተቀባይነት ያላቸው ይመስለኛል። ይህን ካልኩኝ በኋላ የፖለቲካ ድርጅቶች አቲንክ ውስጣቸውን መበርመርና አንደኛ አምስት ስድስት ሰው ብቻ ኖሮ ስም ብቻ ይዞ የተቀመጡ ድርጅቶች አሉ። ሁለተኛ ፕሮግራማቸውን ዝርዝር ስትመለከት የአንዳንዶቹ ምንም ልዩነት የሌለው አይነት አለ። ስለዚህ የግለሰቦች የስልጣን ሽኩቻ ወይም ፍላጎት ካልሆነ በስተቀር ራሳቸውን ጨፍልቀው አንድ ፓርቲ የማይሆኑበት ምንም ምክንያት ያለ አይመስለኝም። ይህንን ለማድረግ ግን ብዙዎቹ ሬዲ አይደሉም እና ይህንን ለኢትዮጵያ ሕዝብ ሲሉ አገርን ማዕከል ባደረገ መልክ የራሳቸውን ፕሮግራም ሪቫይዝ አድርገው ከሌሎች ጋራ መቀላቀል መደመር የበለጠ ውጤታማ ያደርጋል እና ይህም በሚሆንበት ጊዜ ሁለት ሶስት ጠንካራ የፖለቲካ ድርጅቶች አገር ውስጥ ቢኖሩ በጣም ጠቃሚ ይሆናል። እንደአሁኑ 50 እና 60 ምን ፋይዳ የማይሰጡ ድርጅቶች ተኮልኩለው እንደራደር፣ ብሔራዊ ስምምነት፣ ብሔራዊ እርቅ ይምጣ ወዘተ ነገሮች የሚያመጧቸው ነገር እኔ ችግር ያለው ይመስለኛል።
መልካም። አነጋጋሪ ጉዳዮችን አንስተዋል። ቀጣይ ውይይቶችን የሚጠይቁ ይመስለኛል፣ በግራና በቀኝ የሚታዩ ይበልጥም ሌሎች መሰል ውይይቶችን የሚጋብዙ በተከታይ ውይይቶች እናያለን። ዲያቆን ዳንኤል፣ ቀደም ብሎ የተባሉትንም ነገሮች ከግምት ማስገባት ተገቢ ይመስለኛል። ለሚቀጥለው ጥያቄ ተቋማዊ መሰረት ይኑረው ሲሉ አቶ ብርሃን አጽንኦት ሰጥተው ተናግረዋል። ይህ የተጀመረው የለውጥ ጎዳና የዜጎች ነጻነትና ዲሞክራሲያዊ መብቶች መረጋገጥ ቀደም ብሎ እንዳነሳችሁት ተስፋ የፈነጠቀውን ያህል እርሳቸው መጠየቅ ፈቃደኛ የሆኑ ይመስለኛልን የሚታበይ መሪ መሆን አይደለም ብለዋል በንግግራቸው ባለፈው ዝግጅት ላይ እና በዙሪያቸው በርግጥ አሳቢ ሰዎች መኖራቸው ሁሉን እሳቸው መልስ መስጠት የሌለባቸው ሁኔታዎች መኖራቸውን ማረጋገጥ ምናልባትም ለለውጡ ዘለቄታ ምክንያታዊ ሆኖ መታየት ይችላልና አሁንም እሳቸው ሲገኙ የሚጠየቁትን ጥያቄዎች ለእሳቸው ትተን እናንተ እስከተረዳችሁት አሁን በወሰዷቸው እርምጃዎች ውስጥም ቀድሞ የሚመጡ ተፈጥሯዊ የሆኑ መደነቃቀፎችም ከግምት ገብተው ምናልባት ዙሪያቸውን በጥሩ አማካሪዎች መከበባቸውን ማየት ይችላችሁ ይሆን? መሪዎች መምራት እንጂ ሁሉም ፈጻሚ መሆን የለባቸውም እና በቅንነት የሚፈጸሙትን ስህተቶች ጨምሮ። ዲያቆን ዳንኤል፣ የመጨረሻው ጥያቄ ነው።
አድማጮች፣ ውይይቱ አልተቋጨም። ለቀደመው ጥያቄና ለቀሪው ተወያዮች የሚሰጡትን መልስ በሚቀጥለው ሳምንት ፕሮግራማችን ይዘን እንመለሳለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልን።
በቅዳሜ ምሽት ዝግጅቶቻችን የተሳተፉትን እንግዶች በሙሉ እያመሰገንን አሁን ፕሮግራማችንን ከማብቃታችን በፊት
የማጠቃለያ ዜናዎቹን አሰማለሁ። በሶማሊያ ዋና ከተማ ሞቃዲሾ ዛሬ በሀገር አስተዳደርና ደህንነት ጥበቃ ሚኒስቴር መስሪያ ቤቶች ቅጽር ግቢ ውስጥ የደረሱ ሁለት ፍንዳታዎች ከ15 ሰዎች በላይ ሲገድሉ ሌሎች ከ20 የሚበልጡ ማቁሰላቸው ምስክሮች ተናግረዋል። ለጥቃቱ አልሻባብ ኃላፊነት ወስዷል። በዓለም እግር ኳስ ዋንጫ ውድድር እየተካሄደ ያለው የአስተናጋጅ ሩሲያና ክሮኤሽያ ጨዋታ ካበቃ በኋላ ለግማሽ ፍጻሜ ያለፉት አራቱ ቲሞች ይታወቃሉ። አለየም አሁን አንድ አቻ አርፈዋል። እስካሁን ባለው ጊዜ ፈረንሳይ፣ ቤልጅየም እና ኢንግላንድ ማለፋቸውን አረጋግጠዋል። በብዙዎች ግምት ክሮኤሽያ አራተኛው አላፊ ይሆናል። የፊታችን ማክሰኞ ፈረንሳይ ከቤልጅየም፣ ረቡዕ ኢንግላንድ ከዛሬው አሸናፊ ጋር በሁለተኛው አጋማሽ ይገናኛሉ። ሳምንት ቅዳሜ ለደረጃ፣ እሁድ ለዋንጫ የሚደረጉ ጨዋታዎች ተካሂደው የዘንድሮው 21ኛው የዓለም እግር ኳስ ዋንጫ ውድድር ይፈጸማል። የማጠቃለያ ዜናው በዚሁ ይጠቃደላል።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 ሰዓት እስካሁን 4 ሰዓት ሲያስተላልፍ የቆየውን የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። ሰላም፣ ደህና ደሩ።